ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬው ምሽት ፕሮግራማችንን እናስተዋውቃችሁ።
የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ ሀገሪቷ ገብታለች ካሉት ውስብስብ ፖለቲካዊ ቀውስ እንድትወጣ ዓለም አቀፍ ጉባኤ እንዲዘጋጅ ጥሪ አቅርበዋል።
መፍትሄ አይሆንም። አስቸኳይ ዋጅ መፍትሄ የሆነ ትላንት ለጎንደር ህዝብ፣ ለባህር ዳር ህዝብ ትላንት መፍትሄ የሆነ እስካሁን በራቸውን ዘግቶ እኮ የተቀመጡ መፍትሄ አይሆንም። መፍትሄው ጠረጴዛ ዙሪያ ነው። አሁንም እየነገር ነው ኢህአዴግ ምንም እንኳን ቢረፍድ መፍትሄው በጠረጴዛ ዙሪያ ነው።
የአስቸኳይ ጊዜ አዋጁን አስመልክቶ የተለያዩ አካባቢ ነዋሪዎች የተለያዩ አስተያየቶች እየሰጡበት ይገኛሉ። የመቀሌ ከተማ ነዋሪዎችን ያካተተ ዘገባም ይኖረናል።
የአስቸኳይ ጊዜ አዋጅ ይታወጃል ህዝብን ለማዳን የህዝብን ደህንነት ለመጠበቅ ሲባል። በአሁኑ ሰዓት ግን ያለው ሁኔታ ህዝብ መንግስትን የሚቃወምበት መብትን የሚጠይቅበት ጉዳይ ስለሆነ መብትን መጠየቅ አስቸኳይ ጊዜ አዋጅ የሚያስፈልገው።
የአረና ትግራይ ሊቀመንበር አቶ አብርሃ ደስታ ናቸው። በአማራ ክልል ጎንደር ከተማ ለሶስት ቀናት የተጠራው አድማ ዛሬ ለሁለተኛ ቀን መቀጠሉ ታውቋል። ዝርዝር አለን።
በሌላ በኩል በወልቃይት የማንነት የመብት ጥያቄዎችን ይዘው የተንቀሳቀሱ ቡድኖችና በጎንደር ከተማ ተቀስቅሶ በነበረው አድማ ላይ ተሳትፈዋል በሚል በሰልፉ ላይ ከተንቀሳቀሱት ሰዎች መካከል በማህበራዊ ሚዲያ ላይ ፎቶዋ በጉልህ የሚታየው ንግስት ይርጋ ዛሬ ከእስር ተፈታለች።
አማራነት ወንጀል አይደለም ስላልኩ ብቻ ነው የማስበው። እኔ ከዛ ውጭ ምንም አይነት ወንጀል የለብኝም። ለሰፍለኝም የማይገባ የማነት ጥያቄ ከዛ ውጭ ምንም አይነት ነገር የሰራም የለም።
ይዘናታል።
እሺ፣ ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ ዜናን የምናልፈው ኢትዮጵያ ውስጥ ባለፈው ሳምንት የአስቸኳይ ጊዜ አስተዳደር የታወጀ ቢሆንም የጸጥታ ስጋት የለም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ገልጸዋል። አዋጁ ባለፈው ሐሙስ የታወጀው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን እንደሚሰናበቱ ባስታወቁ ማግስት መሆኑ የሚታወቅ ነው። የሀገሪቱ መንግስት የፖለቲካ ውጥረቶችን ለማርገብ ሲል በርካታ የፖለቲካ መሪዎችንና መንግስትን የሚነቅፉ ሰዎችን ከእስር ከለቀቀ ሁለት ቀናት በኋላም ነው። ኢትዮጵያ ውስጥ ካለፉት ሁለት ዓመታት ወዲህ ኃይል መጠቀም የተቀላቀለባቸው ተቃውሞዎች ሲካሄዱ ቆይተዋል። የተቃውሞ መነሻ በሀገሪቱ ባሉት የፖለቲካ ፓርቲዎችና በብሔረሰብ መካከል የስልጣን ክፍፍሉ ከፍ እንዲል የሚል ጥያቄ መሆኑ ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ዛሬ ከአዲስ አበባ ለአምባሳደሮች መግለጫም ሰጥተዋል። ዝርዝሩን በምሽቱ ፕሮግራማችን ተከታተሉት።
ወደ ዓለም አቀፍ ዜናዎች ስናልፍ ደግሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሩሲያ ባለፈው ዓመት በተካሄደው ምርጫ ጣልቃ መግባቷ የምርጫውን ውጤት አጋድሏል በሚለው እምነት ላይ ዛሬ በአዲስ አበባ በአዲስ መልክ ጥቃት ከፍተዋል። የዩናይትድ ስቴትሱ መሪ በትዊተር ባስተላለፉት መልእክት የቀድሞ ፕሬዚዳንት ባራክ ኦባማ በሩሲያ ጣልቃ ገብነት ላይ ምላሽ ከመስጠት የተቆጠቡት ዲሞክራቷ ተወዳዳሪ ሂላሪ ክሊንተን የሚያሸንፉ መስሏቸው ሁኔታዎችን ማባባስ ስላልፈለጉ ነው ብለዋል። እኔ ካሸነፍኩ በኋላ ግን ሁኔታው ተለውጦ የሩሲያ ዲሞክራቶች ርዕስ ሆነ ሲሉም አክለዋል። በሌላ የትዊተር ገጻቸውም ከኦባማ ይልቅ በሩሲያ ላይ የምጠነክረው እኔ ነኝ ብለዋል። በሌሎች ተከታታይ የትዊተር መልእክቶች ደግሞ ለሩሲያው ጣልቃ ግብነት ኦባማን ተጠያቂ አድርገዋል። እንደ እውነት ከሆነ ግን የኦባማ አስተዳደር ባለፈው ዓመት የተካሄደው ምርጫ እንዳበቃ ታህሳስ ወር ላይ ለሩሲያ ጣልቃ ግብነት ምላሽ ሰጥቷል። በ9 ሩሳውያን ግለሰቦችና ተቋማት ላይ ማዕቀቦችን ጥለዋል። 35 ሩሳውያን ባለስልጣኖችን ከአሜሪካ እንዲወጡ አድርገዋል። ሩሳውያን ለስለላ ተግባር ይጠቀሙባቸዋል የተባሉ ሁለት ግቢዎች እንዲዘጉም አዘዋል።
በመጨረሻ ዜናም የሩዋንዳ ወታደራዊ ኃይል መጥፎ የኑሮ ሁኔታን በመቃወም ከመጠለያቸው በወጡት የኮንጎ ስደተኞች ላይ ዛሬ ተኩስ ከፍቷል። ከሶስት እስከ አስር የሚሆኑ ስደተኞች በምዕራብ ሩዋንዳ ካሮንጊ ወረዳ ላይ በሚገኘው የተባበሩት መንግስታት ድርጅት የስደተኞች አገልግሎት መስሪያ ቤት ፊት ተቃውሞ ለማካሄድ ሲሉ ኪዚባ ካለው መጠለያቸው ወጥተው ለሁለት ሰዓታት በእግር ተጉዘዋል። በአሜሪካ ድምጽ የማዕከላዊ አፍሪካ ሪፐብሊክ አገልግሎት ዘጋቢ በዘገባው መሰረት ወታደራዊ ኃይል በከፈተባቸው ተኩስ አንድ ስደተኛ ቀላል ጉዳት ደርሶበታል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን የምናልፈው የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ ሀገሪቷ ገብታለች ካሉት ውስብስብ ፖለቲካዊ ቀውስ እንድትወጣ ዓለም አቀፍ ጉባኤ እንዲዘጋጅ ጥሪ አቀረቡ። በቅርብ ቀን የተጣለው የአስቸኳይ ጊዜ አዋጅም በአስቸኳይ እንዲነሳ ጠይቀዋል። መለስካቸው አማሃ ዝርዝሩን ይዟል።
መኢአድና ሰማያዊ ፓርቲዎች ዛሬ ረፋዱ ላይ በጋራ በጠሩት ጋዜጣዊ መግለጫ ያተኮሩት እጅግ አሳሳቢ ነው ባሉት የሀገሪቱ ወቅታዊ ጉዳይ ነው። የጽሑፍ መግለጫው እንዳመለከተው በፓርቲዎቹ እምነት የኢትዮጵያ ሕዝብ እየጠየቀ የሚገኘው የሥርዓት ለውጥን እንጂ ጥገናዊ ለውጥን አይደለም። ስለሆነም አዲስ ጠቅላይ ሚኒስትር መምረጡ መቅረት አለበት። በዚህ ፈንታ በውጭ አገርም ሆነ በአገር ውስጥ የሚገኙ የፖለቲካ ፓርቲዎች፣ የሲቪክ ማኅበራት፣ በአጠቃላይም በአገሬ ጉዳይ ያገባኛል የሚሉ ኢትዮጵያውያንን ሁሉ ያካተተ የውይይት መድረክ እንዲዘጋጅ ሁለቱ ፓርቲዎች ይጠይቃሉ። ከዚህ የውይይት መድረክም የመፍትሄ ሐሳቦች እንደሚመነጩ ያምናሉ። ባለፈው ሳምንት የታወጀው የአስቸኳይ ጊዜ አዋጅም ለችግሩ መፍትሄ አይደለም በማለት በአስቸኳይ እንዲነሳም ፓርቲዎቹ ጠይቀዋል። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ
አገራችንንና ሕዝባችንን በሚሊተሪ አስተዳደር ጠርንፈው ለመግዛት ያመቸው ዘንድ የጣለው የአስቸኳይ ጊዜ አዋጅ አሁን ለተነሳው መሠረታዊ የሕዝብ ጥያቄ መፍትሄ ይሆናል ብለን አናምንም። እንዲያውም ይህ ድርጊት ሕዝባችንን ወደ ባሰ የእርስ በርስ ግጭትና መተላለቅ ያመራዋል ብለን እንሰጋለን። ስለዚህ በአገራችን ላይ የጣለው ተገቢ ያልሆነ የአስቸኳይ ጊዜ አዋጅ ያለምንም ቅድመ ሁኔታ በአስቸኳይ እንዲነሳ አጥብቀን እንጠይቃለን።
አቶ አበበ አካሉ ለዚህ ለፓርቲዎቹ አቋም ተጨማሪ ማብራሪያ ለጋዜጠኞች ሰጥተዋል። በእርሳቸው አባባል የአስቸኳይ ጊዜ አዋጅ ደጋግሞ ማወጅ መፍትሄ ሊያመጣ አይችልም። መፍትሄው ያለው ሌላ ስፍራ ነው ይላሉ።
በጣም የሚያሳፍረው አንድን አገር በአመት ሁለት ጊዜ አስቸኳይ አዋጅ ውስጥ መዶል ማለት እኔ አንድ ጤናማ ከሆነ መንግስት የሚጠበቅ አይመስለኝም። እንዲህ ፖለቲካው ይበላሻል፣ ኢኮኖሚው ይደቃል። በጣም እኮ ከፍተኛ ችግር ነው የሚፈጠረው። መፍትሄ አይሆንም አስቸኳይ አዋጅ። መፍትሄ የሆነ ትላንት ለጎንደር ህዝብ፣ ለባህር ዳር ህዝብ ትላንት መፍትሄ የሆነ እስካሁን በራቸውን ዘግቶ እኮ የተቀመጡት። መፍትሄ አይሆንም። መፍትሄው ጠረጴዛ ዙሪያ ነው። አሁንም እየነገር ነው ኢህአዴግ፣ ምንም እንኳን ቢረፍድ መፍትሄው በጠረጴዛ ዙሪያ ነው። እዚህ መጨረሻ ያስቀመጥና ተገራለች የስርዓት ለውጥ ነው አሁን ህዝቡ የጠየቀ ያለው። ህዝባዊ ቢተኝነት እኮ ነው አሁን ከፖለቲካ ፓርቲዎች ትግል በላይ የህዝቡ ቢተኝነት እኮ ነው በከፍተኛ ደረጃ ገኖና አይሎ የወጣው። እናንተ ጋዜጠኞች የምታዩት ነው። ከምድር ጫፍ እስከ ምድር ጫፍ ነውጡ የስርዓት ለውጥ ይምጣልን አንፈልግም ነው በአደባባይ የተነገረ ያለው። ህዝቡ እየጠየቀ ያለው የስርዓት ለውጥ እኮ ነው። ጥገና አረ ሲጠገን ከረመ እኮ ኢህአዴግ ምናምን ተሐድሶ ጥልቅ ተሐድሶ የጥልቅ ጥልቅ ተሐድሶ የት ነው የሚታ ሲኦል ቢገባ እንኳን እንዲያድግ የሚታደስ አይመስለኝም ቢለበልበው የሲኦል ሰዓት። ስለዚህ አሁን ምን አለበት ብሔራዊ መግባባት ለመፍጠር ለምን አንሞክርም? ለምን በጠረጴዛ ዙሪያ አንቀመጥም?
የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ የጠቅላይ ሚኒስትሩ የሥራ መልቀቂያ ማመልከቻ ማስገባታቸውን ተከትሎ የአስቸኳይ ጊዜ አዋጅ መታወጁን ፓርቲያቸው የተመለከተው በተለየ መንገድ እንደሆነ ጠቁመዋል። የጦር ኃይሎች ጠቅላይ አዛዡ ሥልጣናቸውን ለመልቀቅ በጠየቁበት ወቅት ይህ አዋጅ ሲታወጅ ጠቅላላ ሥልጣኑን ወታደራዊ አዛዦች ይዙታል የሚል አንድምታም አለው ብለዋል። ይሄ ደግሞ ለችግሩ መፍትሄ ሊሆን አይችልም ሲሉ ተናግረዋል። የመያዱ ምክትል ፕሬዚዳንት አቶ ሙሉጌታ አበበም መፍትሄ ሊሆን የሚችለው የኢህአዴግ መንግሥት ከዚህ ቀደም ሲል ጀምሮት የነበረው እርምጃ ነው ይላሉ።
መፍትሄ ሊሆን የሚችለው እስረኞችን የቀሩትን እስረኞች መፍታት እስከ ስር ድረስ ወርዶ መነጋገር። ህዝብ ችግሩን ያውቀዋል። ኢህአዴግ እኮ አሁን ራሱን የመጣበትን መስመር በትክክለኛ መንገድ ቃሉን አክብሮ ተጠያቂ ነኝ አጥፍቻለሁ የኢትዮጵያ ህዝብ ይቅርታ ያደርግልኝ ብሎ ስጠይቅ ነበር። ይቅርታውን ተቀብሎ ሳይጨርስ ወታደራዊ ትእዛዝ መስጠቱ ወይም አስተዳደሩን ለወታደሩ መስጠት ተገቢ አይደለም። ችግር ፈቺ አይደለም። ችግር ፈቺም ሊሆን አይችልም። የተሻለ መፍትሄም እየመጣ እያለ ፖለቲካ ስረኞች ተፈተው ባሉበት አሁንም እንደገና የቀሩት መፈታት ሲገባቸው አስቸኳይ ጊዜ አዋጅ መጣሉ ለዚች ሀገር የፖለቲካ ቀውስና አሁን ላለንበት ተጨባጭ ሁኔታ መፍትሄ የሚሰጥ አይደለም ብለን ነው የምናምነው።
ሁለቱ ፓርቲዎች በጽሑፍ ያሰራጩት መግለጫ ኢትዮጵያ አሁን ያለችበት የፖለቲካ ቀውስ በዚሁ ከቀጠለ የአፍሪካን ቀንድ መካከለኛውን ምስራቅንና የቀይ ባህር ክልልን ወደ ከፍተኛ የጦርነት ቀጠና የሚቀይር የሕዝቦችን አብሮ የመኖር እሴት በእጅጉ የሚፈታተን እንደሆነም ይጠቁማል። አሜሪካን የመሳሰሉ ሀያላን መንግስታትም የአስቸኳይ ጊዜ አዋጁን ከመቃወም ባለፈ ዓለም አቀፍ ሕግን በተከተለ መንገድ ተጨባጭ እርምጃ እንዲወስዱ ያሳስባል። ቀጥሎም አገሪቱ አሁን ትገኝበታለች ለሚለው ውስብስብ ፖለቲካዊ ቀውስ መፍትሄ ያፈላልግ ዘንድ ዓለም አቀፋዊ ጉባኤ እንዲጠራ ይጠይቃል። መግለጫውን በንባብ ያሰሙት አቶ አበበ አካሉ ናቸው።
ኢትዮጵያ ሀገራችን አሁን ያለችበት የፖለቲካ ውስብስብ ቀውስ የማያሳስበው አይኖርም። በመሆኑም አገሪቱን በአስተማማኝ ሁኔታ በማረጋጋትና ችግሮችን በሰከነ ሁኔታ ለመፍታት ይቻል ዘንድ በኢትዮጵያ ጉዳይ ያገባኛል የሚል ግለሰብም ሆነ ቡድን እንዲሁም ሀገራዊ፣ አህጉራዊና ዓለም አቀፋዊ ድርጅቶች በኢትዮጵያ ጉዳይ ዓለም አቀፍ ጉባኤ ይዘጋጅ ዘንድ የኢትዮጵያን መረጋጋትና ሰላም ለሚፈልጉ ሁሉ ጥሪያችንን እናስተላልፋለን።
ዓለም አቀፋዊ ጉባኤ ይዘጋጅ ስትሉ ሶስተኛ ወገኖች በጉዳዩ እንዲገቡ እየጠየቃችሁ ነውን? የሚል ጥያቄ ከጋዜጠኞች ተሰንዝሮ ነበረ። የመያዱ አቶ ሙልጌታ አበበ ምላሽ ሰጥተዋል።
በዋናነት መያድም በዚህ ሀሳብ ላይ ጠንክሮ ለመስራት ሀገር አቀፍ የፖለቲካ ፓርቲዎችን፣ የሲቪክ ማህበራትን፣ ሌሎቹም ኃይላት የትኛውም ቡድን የትኛውም በግለሰብ ደረጃ የሚሆን በሀገር ደረጃ በቡድንም ደረጃ ያለው ስለዚች ሀገር ጉዳይ ያገባኛል የሚል አካል የሚነጋገርበት ስለዚች ሀገር ዓለም አቀፍ የሆነ ጉባኤ እንዲዘጋጅ ነው እኛ የፈለግነው። ይሄንን ስንፈልግ ወይም ይሄን ስንጠይቅ ሶስተኛ አካል ጣልቃ እንዲገባ ወይም ሌላ አካል መጥቶ በሀገሪቱ ሉዓላዊነት ላይ ጣልቃ የሚገባ ኃይል ይኖር እያልን አይደለም።
መግለጫው በሀገሪቱ የሚገኙ የተለያዩ ቤተ እምነቶች መሪዎች ወይንም አባቶች ሕዝቡ ከአምባገነኖች እየደረሰበት ነው ያለውን ግፍ እያዩ ዝምታን መምረጣቸው ከማስገረምም አልፎ የሚያስተዛዘብ ነው ሲል ወቅሷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን ነው የምናልፈው። በአማራ ክልል ጎንደር ከተማ ለሶስት ቀናት የተጠራው አድማ ዛሬ ለሁለተኛ ቀን መቀጠሉ ታውቋል። በሌላ በኩል ክሳቸው እየተቋረጠ ከሚለቀቁ እስረኞች መካከል በጎንደር ከተማ የተቃውሞ እንቅስቃሴ ላይ ፎቶዋ በማህበራዊ ሚዲያ ላይ ጎልቶ የሚታየው ንግስት ይርጋ ከእስር ማምሻውን ተፈታለች። ይዘናታል። ጽዮን ግርማ ናት ያነጋገረቻት።
በትላንትናው ምሽት ያነጋገርናቸው ነዋሪዎችና ዛሬ የጠየቅናቸው ሰዎች በጎንደር ከተማ ለሶስት ቀናት የተጠራው አገልግሎት የማቋረጥ አድማ የከተማው ውስጥ በተሰራጨ የጥሪ ወረቀት ነው። በዚህም ትላንት ከተማው ጸጥ ብላ ውላለች ብሎን ነበር ትላንት ያነጋገርነው ነዋሪ። በዛሬ ዕለት ያነጋገርናቸው ስማቸው መግለጽ ያልፈለጉም ነዋሪ ዛሬ ይህ አገልግሎት የማቋረጥ አድማ ለሁለት ቀናት መቀጠሉን ነግረውናል።
ያው እንደተዘጋ ነው እንቅስቃሴ። መንግስት መኪናና አንድ ሁለት አውቶቡስ ከተማ አውቶቡስ ወራዘ ሲመላለሱ ነበር እና የአንዳንድ የጸጥታ መኪኖች የፖሊስ መኪኖች ይመላለሱ ነበር እንጂ ሌላ ነገር እንቅስቃሴ ምንም ነገር እንቅስቃሴ የለ፣ ሁሉም ዝግ ነው።
ሰው ለምን እንደተዘጋ ያውቃል? ምክንያቱን ተስማምቷል።
አዎ፣ አንደኛ የኑሮ ውድነት አለ፣ ስርዓትነት አለ፣ መልካም አስተዳደር የለም።
አሁን ይሄ በመዝጋቱ የሚከስሩ ሰዎች የሉም? የሚጎዱ ነጋዴዎች
ይህ ማለት የቀን ሰራተኛው፣ ዝቅተኛ ነጋዴ ምናምን ይጎዳል። ሌላ ማን ይጎዳል? ያለው በራሱ ካለው ካፒታል ወጥቶ ይጠቀማል። ድሀ ነው የሚጎዳ።
በዚህ አድማ ምክንያትም ቅዳሜ ገበያ፣ ፒያሳ፣ አዘዞ የተባሉ አካባቢዎች የሚገኙ ዋና ዋና የንግድ ቦታዎችን ጨምሮ ሁሉም የንግድ እንቅስቃሴ መቆሙንና የትራንስፖርት አገልግሎትም መቋረጡን ገልጸዋል። በሌላ ዜና በዚህ በጎንደር ከተማ ከሁለት ዓመት በፊት በተነሳው ተቃውሞ ላይ በዋና ሰልፉ ላይ ፎቶዋ እጇን ወደ ላይ አድርጋ ፎቶዋ የሚታየው ንግስት ይርጋ ዛሬ ከእስር ተፈታለች። ማምሻውን አግኝቼ አነጋግሬያት ነበር። ንግስት፣ እንኳን ለቤትሽ አበቃሽ፣ እንኳን ከእስር ተፈታሽ። ጽዮን እባላለሁኝ ከአሜሪካ ድምጽ ነው። እያለቀሽ ነው እንዴ?
አሁን ነው ጣሹ ከስር ቤት ምንድን ነው ስሜታዊ ያደረገሽ?
ምንም ባይሆን አሁን ስለያለሁ በቃ ከመጣሁ ምቀበለኝ ደግሞ በቃ እንደዚህ ይሄን ሰው ምቀበለኝ ሰው ዝላለው
ንግስት እንግዲህ ከታሰርሽ በኋላ ነው ስለ አንቺ ማንነት መሰማት የጀመረው እና የታሰርሽበት ምክንያት እንደው ምንድን ነው ትያለሽ በራስሽ?
አማራ ነው አይደለም ስላልኩ ብቻ ነው የለማስበው። ከዛ ውጭ ምንም አይነት ወንጀል የለብኝም። ለሰፍነኝ የማይገባ የማንነት ጥያቄ ከዛ ውጭ ምንም አይነት ነገር ሰላም የለም።
ንግስት አያይዛ በእስር ቤት የነበረችበትን ሁኔታ ወደፊት የምትናገረው መሆኑን ገልጻለች። በተጨማሪም እሷን በአሁኑ ሰዓት እጅግ የሚያሳስባት እሷ ስትፈታ በእስር ቤት በርካታ እስረኞች መቅረታቸው እንደሆነም ጨምራ ገልጻልናለች። በአማራ ክልል የተፈጠረውን ቤት ውስጥ የመቀመጥ አድማ በተመለከተ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ማብራሪያ እንዲሰጡን ዛሬ ሙከራ አድርገን ነበር። ነገር ግን አቶ ንጉሱ ጥላሁን ስብሰባ ላይ መሆናቸውን ገልጸውልናል። በተያያዘም የብአዴን የማዕከላዊ ኮሚቴ የግምገማ ስብሰባ ላይ መሆኑ ይታወቃል። የዚህን ስብሰባ ውጤት ከሶስት ቀን በኋላ እናሳውቃለን ሲሉ አቶ ንጉሱ ጥላሁን ቅዳሜ ዕለት መግለጻቸው ይታወሳል። እንዲሁም በተያያዘ ደህዲን እንዲሁ የግምገማ ስብሰባ ላይ መሆኑና በመልቀቂያ ያስገቡትን ጠቅላይ ሚኒስትር ኃይለማርያም ደሳለኝን የሚተካ የፓርቲውን ሊቀመንበር የሚተካ ይመርጣሉ ተብሎ ይጠበቃል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው ካለፈው አርብ የካቲት 9 2010 ዓ.ም አንስቶ በኢትዮጵያ የሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ በ15 ቀናት ጊዜ ውስጥ ለተወካዮች ምክር ቤት ቀርቦ ከጸደቀ ለቀጣዩ 6 ወራት ተግባራዊ ይሆናል ሲል የኢትዮጵያ መንግስት ይፋ አድርጓል። አዋጁን አስመልክቶ የተለያዩ አካባቢ ነዋሪዎች የተለያዩ አስተያየቶችንም እየሰጡበት ነው። ዘጋቢያችን አለም ፍስሀ የሁለት የመቀሌ ከተማ ነዋሪ ዎችን ያካተተበት ዘገባ አድርሶናል። ወደ ዘገባው እንለፍ።
እንግዶቼ በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪዎች ናቸው። አቶ አብርሃ ደስታ የአረና ድርጅት ሊቀመንበርና የፖለቲካል ሳይንስ አስተማሪ ሲሆኑ፣ ወጣት መሀሪ ዮሐንስም በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪና ተመራማሪ ነው። ሁለቱም የሰጡኝ አስተያየት በየተራ አቀርባለሁ። መጀመሪያ በአረና ድርጅት ሊቀመንበር በአብርሃ ደስታ ጀምረዋለሁ። አብርሃ ደስታ የአስቸኳይ ጊዜ አዋጅ መታወጅ ነበረበት ወይ ለሚለው ጥያቄ ምላሽ በመስጠት ይጀምራል።
አስፈላጊነቱ አይታየኝም። ምክንያቱም የአስቸኳይ ጊዜ አዋጅ የሚታወጅበት ዓላማ አሁን በኢትዮጵያ ባለው ሁኔታ የለም። ምክንያቱም የአስቸኳይ ጊዜ አዋጅ የሚያስፈልገው ሕዝብን አደጋ ውስጥ የሚከት ጉዳይ፣ የተፈጥሮ አደጋ ሊሆን ይችላል፣ በፖለቲካ ደግሞ የሀገር ወረራ ሊሆን ይችላል። እንደዚህ አይነት ነገር ሲያጋጥም የአስቸኳይ ጊዜ አዋጅ ይታወጃል፣ ህዝብን ለማዳን የህዝብን ደህንነት ለመጠበቅ ሲባል። በአሁኑ ሰዓት ግን ያለው ሁኔታ ህዝብ መንግስትን የሚቃወምበት መብትን የሚጠይቅበት ጉዳይ ስለሆነ መብትን መጠየቅ አስቸኳይ ጊዜ አዋጅ የሚያስፈልገው አደጋ ሳይሆን መብት ነው። መብት ደግሞ መብት ማስከበር፣ ማክበር፣ የህዝብ ጥያቄ ሲኖር መመለስ ነው መፍትሄው የሚሆነው። ስለዚህ የኢትዮጵያ መንግስት የኢትዮጵያ ህዝብ እየጠየቀው ያለውን ጥያቄ በመመለስ ተገቢውን መልስ በመስጠት ማረጋጋት ሲገባው ጸረ መንግስት ለተነሳ ህዝብ ወይም መብት ለጠየቀ ህዝብ አስቸኳይ ጊዜ አዋጅ በማወጅ መብትህን እገድባለሁ፣ እጨቁንሃለሁ ብሎ ማለት ተገቢ አይደለም፣ መፍትሄም ሊሆን አይችልም። የፖለቲካ ቀውሱም ወደ ባሰ ሁኔታ የሚወስድ ነው። ስለዚህ መንግስት መፍትሄው ምንድን ነው ብሎ የፖለቲካ ውይይት ከማድረግ ከባለድርሻ አካላት ጋር ማለት ነው፣ ይልቅ መብታቸው ስጠይቁ የባሰ መብታቸውን እገድባለሁ ብሎ ማለት ስህተት ነው።
እሺ፣ አብራ አንዳንድ አስተያየት ሰጪዎች ምን ይላሉ? በኦሮሚያም ሊሆን ይችላል በአማራም በርከት ያሉ የትግራይ ንብረትና ህይወት እየጠፋ ነው እና ይህ አስቸኳይ አዋጅ እነዚህን መጥፎ ነገሮች ሊገድብ ይችላል የሚል ተስፋ አላቸው እና አንተ ምንድን ነው የምትለው?
የትግራይ ተወላጆች ጥቃት እየተፈጸመባቸው ነው። ነገር ግን ጥቃት የተፈጸመባቸው ምክንያት ምንድን ነው? የስርዓቱ ተምሳሌት ናቸው ተብሎ የስህተት ፖለቲካዊ አረዳድ ስላለ ነው። የትግራይ ህዝብና ኢህአዴግ መንግስት የተለያዩ ሆኖ ሳለ ኢህአዴግም ከሚጠቀምበት ፕሮፓጋንዳ የተለያዩ የፖለቲካ ኃይሎችም ካላቸው የተሳሳተ የፖለቲካ አረዳድ ምክንያት ነው ጥቃት እየተፈጸመባቸው ያለው። ግን አጠቃላይ በሂደት በአሁን ያለው የህዝብ ጥያቄ በኦሮሚያ የሚሆን በአማራ የህዝብ ጥያቄ አለ፣ በመላው ኢትዮጵያ ማለት ይቻላል። የህዝብ ጥያቄ ምንድን ነው? አፈና ይወገድ፣ ነጻነታችንን እንፈልጋለን የሚል ህዝብ አለ። ስለዚህ ይህንን ህዝብ በሂደት መብቱ የጠየቀውን ጥያቄ ሊመለስለት ስላልቻለ፣ መብቱን ሊከበርለት ስላልቻለ፣ ነጻነት ማግኘት ስላልቻለ አላስፈላጊ ወደሆነ አመፅ ገብተዋል። ስለዚህ በአመፁ ሂደት የትግራይ ልጆች እየተጎዱ ነው። ነገር ግን አሁን አመፁ የሚቆምበት የትግራይ ልጆችን በሰላም የሚኖሩበት አጋጣሚ መፍጠር የምንችለው የህዝቡን ጥያቄ በአግባቡ መመለስ ስንችል ነው፣ ነጻነት መስጠት ስንችል ነው። ጥያቄ ምንድን ነው ብለህ ከህዝቡ ጋር ተወያይተህ መፍትሄ ማምጣት ሲቻል የትግራይ ልጆችም በሰላም መኖር ይችላሉ፣ ጥቃት ላይፈጸምባቸው ይችላል እንጂ ህዝቡ መብቱን ስለነፈከው የባሰ ችግር ስለፈጠርክበት የትግራይ ልጆች በሰላም ይኖራሉ ማለት አይደለም። በአጠቃላይ ግን የትግራይ ህዝብ በኦሮሚያም በአማራም በሌላም ከኦሮሞ ህዝብ ከአማራ ህዝብ ለብዙ ዓመታት ኖረዋል፣ አብሮ ኖረዋል እና ምንም አይነት ችግር አልደረሰበትም። ችግር እየደረሰበት ያለው አሁን ነው። አሁን አፈና ስለበዛበት ነው በኢህአዴግ መንግስት ምክንያት። ስለዚህ አፈናን በማስወገድ የህዝብን ጥያቄ በመመለስ አመፁን ማረጋጋት ይቻላል። አመፁን በማረጋጋት የትግራይ ህዝብ ኢላማ ተደርጎ ጥቃት እየተፈጸመበት ያለውን ማስቆም ይቻላል።
አመሰግናለሁ።
እኔም በጣም አመሰግናለሁ።
መጀመሪያ ሙሉ ስምህና አድራሻን ስንገር።
ማህሪ ዮሐንስ እባላለሁ። በማል ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂክ ጥናቶች መምህር ነኝ።
እሺ ማህሪ፣ በቅርቡ በሀገራችን የታወጀ አስቸኳይ አዋጅ አለና ይህን አዋጅ እንዴት ነው የምታየው?
አዋጅ ሀገርና ህዝብ አደጋ ውስጥ ሲገቡ የግድ አስቸኳይ ጊዜ አዋጅ ያስፈልጋል። የኛ ብቻም አይደለም፣ በሌላ ሀገሮችም የተለመደ አሰራር ነው። የተለመደው የህገ መንግስት ፕሮሲጀር የተከተለ አሰራር። የህግ አስከባሪ አካላት ህግ ማክበር ሲያቅታቸው የግድ የአስቸኳይ ጊዜ አዋጅ ማወጅ ይጠበቅባቸዋል ነው። ይሄ ለማንም አይደለም፣ ለሁላችንም ነው። ይህች ሀገር መፍረስ የለባትም። የህዝብ እርስ በርስ መባላት የለበትም። ስለዚህ በዚህ አስቸጋሪ ወቅት ነገሮች ከቁጥጥር ውጭ እየወጡ ሀገሪቱ ወደ መፍረስ አደጋ እየተጓዘች ህዝቦች እርስ በርስ ጦርነት ለመግባት የሚያስገድድ ሁኔታ ውስጥ እየገባልበት ጊዜ የግድ አስቸኳይ ጊዜ አዋጅ ያስፈልጋል። ካልሆነ እንደ ሀገርም መቀጠል ላንችል እንችላለን።
በሌላ ሀገሮች እንደዚህ አይነት አዋጅ ይታወጃል ወይ? ለምሳሌ
አስቸኳይ ጊዜ አዋጅ ስንለው ብዙ ጊዜ በሁለት ምክንያቶች ሊሆን ይችላል። አብዛኞቹ ሀገሮች የህገ መንግስታቸው ድንጋጌዎች አንድ አካል አድርገውታል። በተፈጥሮ አደጋም ይሁን በሰው ሰራሽ አደጋም በጣም አስቸጋሪ የሆኑ ችግሮች ሲፈጠሩ አስቸኳይ ጊዜ አዋጅ ያውጃሉ። የሰው ሰራሽ የምንላቸው የሽብር ቡድኖች እንዲሁም ደግሞ ህገ መንግስታዊ ያልሆኑ ስልጣን መውጣት የሚፈልጉ ሀይሎች ሀገርን ህግን ጥሰው እየተንቀሳቀሱ ህዝብና ሀገርን አደጋ ላይ ሲጥሉ አስቸኳይ ጊዜ አዋጅ ይታወጃል። ከዚህ አንጻር ነው መታየት ያለበት። ስለዚህ ከእኔ የአሁኑ አስቸኳይ ጊዜ አዋጅ ሀገሪቱ አደጋ ውስጥ በገባችበት ወቅት አስቸኳይ ጊዜ አዋጅ መታወጅ አለበት ነው ብዬ ነው የማምነው። ከዛ ውጭ ሌላ መፍትሄም ሊኖር አይችልም ብዬ አስባለሁ።
እሺ ማሪ፣ አንዳንድ አስተያየት ሰጪዎች ግን ምን ይላሉ? ህዝቡ ጥያቄ እያስነሳ ነው፣ እዚህ አስቸኳይ አዋጅ ከማውጣት ጥያቄዎች መመለስ ነበረበት የሚላሉ ለምን አለ አስተያየት።
ጥያቄዎች እኮ መመለስ አለባቸው። ጥያቄዎቹ ግን በህገ መንግስታዊ መሰረት ነው መመለስ ያለባቸው። ጥያቄዎቹ ህገ መንግስታዊ ናቸው ወይ? ህግ አክብረው ነው ወይ ጥያቄዎቹ እየሄዱ ያሉት? ነው ሌላ ጥያቄ መሆን ያለበት። አሁን ዘርን ለይቶ ማጥቃት ጥያቄ ነው? የህዝብ ጥያቄ ነው? ዲሞክራሲያዊ ጥያቄ ነው? የሰላም ጥያቄ ነው? የልማት ጥያቄ ነው? ምናልባት ስልጣንም መውሰድ የሚፈልግ ወደ ስልጣን መውጣት የሚፈልግ ሀይል ካለ ሌላው በዘር ለይቶ እያጠቃ ያገኘውን እየገደለ የዜጎች ህገ መንግስታዊና ሰብአዊ መብት እየጣሰ ነው መሆን ያለበት ወይስ እንዴት ነው? እነዚህ በህገ መንግስታዊ ፕሮሲጀር የሚጠየቁ ጥያቄዎች ህገ መንግስታዊ መርህን ተከትለው መፈታት አለባቸው። አዎ። አሁን ግን ኢትዮጵያ ውስጥ እየተካሄደ ያለው እያየ ነው ያለው ነገር ይሄ ህጋዊ ጥያቄ አይደለም። ሰው መግደል የህገ መንግስታዊ ጥያቄ ነው ይላሉ።
አንድ አስተያየት ሰጪዎች ደግሞ ምን ይላሉ? ይህ ዘር ለይቶ የማጥቃት ስራ የሚካሄድበት ምናልባት ኢህአዴግና የትግራይ ህዝብ አንድ ናቸው፣ ህወሓትና የትግራይ ህዝብ አንድ ናቸው ስለሚባል በተሳሳተ አመለካከት ስለሚያስቡ ነው የሚል አስተያየት አላቸው። ምን አስተያየት አለ?
በመጀመሪያ ደረጃ ማንኛውም ሰው አንድ ድርጅትና አንድ ህዝብ አንድ ናቸው ማለት የለበትም፣ ተገቢም አይደለም። ሂስቶሪካሊ የነበረውን የትግል ለማውሳት ይመስለኛል። ከዛ ውጭ የረባ እንትን ያለው አይመስለኝም። የትግራይ ህዝብና ቲፒኤልኤፍ አንድ ናቸው፣ በገድል ወቅት የነበራቸው ግንኙነት ሊሆን ይችላል። በየትኛውም አይነት መልኩ ግን አንድ ድርጅትና አንድ ህዝብ እንትን ሊሆን አይችሉም፣ አንድ ሊሆን አይችሉም። ስለዚህ ይህንን ስላለ ነው ብሎ ምክንያት ለመስጠት እና ቢሆንስ ዘር ለማጥፋት ነው እንደምትነሳ ትታገላለህ እንጂ እና እኔ አንደኛ አይደሉም፣ ሁለተኛ ቲፒኤልኤፍ እንደዚህ ያለ ብሎ ለምን ሰው ይቀበላል? ድርጅትና ህዝብ እንዴት አንድ ሊሆን ይችላል? አንድ ሰው በዚህ በ21ኛው ክፍለ ዘመን አንድ ድርጅትና አንድ ህዝብ ናቸውና ህዝቡን ላጥፋ ብሎ ሊያስብ ይችላል? ይሄ ኮስማና ምክንያት ነው ለርባና ያለኝ።
በጣም አመሰግናለሁ።
የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። የጨቅላ ህጻናትን ህይወት ለመታደግ ዓለም የሚገባውን ያህል አልሰራም ሲሉ የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት አስታወቀ። በደሃ ሀገሮች ከሚወለዱት 1000 ህጻናት 27ቱ ሲሞቱ የበለጸጉ ሀገሮች ደግሞ የሚሞቱት ህጻናት 3 ብቻ ናቸው ብለዋል። በኢትዮጵያ 1000 ከሚወለዱ ህጻናት 29ኙ ይሞታሉም ተብሏል። መለስካቸው አመሃ ዝርዝሩን ይዟል።
በተባበሩት መንግስታት የህጻናት መርጃ ድርጅት ዛሬ በወጣው መግለጫ አዲስ የሚወለዱ ህጻናት ሞት በተለይ በዓለም ደሃ ሀገሮች ውስጥ እጅግ አሳሳቢ እንደሆነ አስታወቀ። በዚህ ድርጅቱ ዛሬ ይፋ ባደረገው ዘገባ በጃፓን፣ በአይስላንድና በሲንጋፖር የሚወለዱ ጨቅላዎች በሕይወት ለመኖር ያላቸው ዕድል እጅግ ከፍተኛ ነው ብለዋል። በአንጻሩ በፓኪስታን፣ በማዕከላዊ አፍሪካ ሪፐብሊክና በአፍጋኒስታን የሚወለዱት ደግሞ ጽኑ ፈተና ያጋጥማቸዋል። ባለፉት 25 ዓመታት ከአምስት ዓመት በታች ዕድሜ ያላቸውን ሕፃናት ሞት በግማሽ ያህል መቀነስ ብንችልም ከአንድ ወር በታች ዕድሜ ላላቸው ጨቅላ ሕፃናት የሚያጋጥማቸውን ሞት ለመቀነስ ተመሳሳይ ጥረት አላደረግንም ሲሉ የድርጅቱ መሪ ኤንሪታ ፎር ተናግረዋል። ከእነዚህ ሟች ጨቅላዎች የአብዛኞቹ ሕይወት ሊተርፍ የሚችል መሆኑ ደግሞ የዓለም ድሃ ሕፃናትን እንደ ገፋናቸው ቁጥር ነው ሲሉም ጨምረዋል። አዲስ ለሚወለዱ ሕፃናት ክፉ ስፍራዎች ናቸው ተብለው ከተለዩ የዓለም 10 አገሮች መካከል 8ቱ የሚገኙት ከሰሃራ ደቡብ ባለው የአፍሪካ አህጉር ነው። በኢትዮጵያ አዲስ ከሚወለዱ 1000 ሕፃናት መካከል 29ኙ አንድ ወር እንኳ ሳይኖሩ ይሞታሉ። በደሃ አገሮች አማካዩ የሟቾች ሕፃናት ቁጥር 27 እንደሆነ ይኸው የዩኒሴፍ ዘገባ ያመለክታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Anumati woya cheki anumati woya kambira finta uga anumati woya anumati woya cheki anumati woya kambira finta uga anumati woya tara yehu dinku be inkane mi palele le bate line attack next point go ya ubadam ki bat na koto amalai malalo kalbi ma belkume nas malo lebe ma sin belo sakagala kulunem kule shagene shagene shage shagene shagene shage shagene shagene shage shagene shagene shage hara kunju pista shunen ni nezare hala mi lika tefas kabitis befitre Bea kunju kafat kutlat ni nauga Last just to shot the fist in me neka Akia male, mabu bagende Amenia wa zati wane anji be Ne anji na ito, ebe anji mbilo Rek anji mata hulu nem tuto Oine, dita shima gder deru Oine, akul ma berta yina Baba wadar muzika Inne balba shanana
የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ወደ መጠናቀቁ ነው።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋው
ጽዮንና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ። የጀመርነውን ሙዚቃ ድምጡልን።
Anumati woya cheki anumati woya kambira finta uga nanumati woya
Kun Radio Sagale Americati.